Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬው ታህሳስ 10 2010 ዓ.ም ምሽት ፕሮግራማችን በኦሮሚያ ክልል በምዕራብ ሐረርጌ ዞን ሕይወታቸው የጠፋ 61 ሰዎች ቁጥር ሊጨምር ይችላል ተብሏል።
ታጣቂ ሶማሌ ኃይል በቀበሌያቸው መጥቶ ተኩሱ ከፍቶባቸው በተኩሱ ጉዳት የደረሰባቸው ናቸው ማለት ነው።
ሁለቱ ክልሎች በመንስኤው ላይ የተለያዩ አስተያየቶችን እየሰጡ ናቸው። የሰማችኋቸው የምዕራብ ሐረርጌ ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ አብዱረዛቅ መሐመድ ናቸው። በጅጅጋ ዩኒቨርሲቲ መምህር እንደሆነ የገለጸልን ወጣት ደግሞ የጅምላ ግድያ በኦሮሚያ ተፈጽሟል ይላል።
ፖሊስ እዛ የሄደው ደረጃ ራሱ አለ። እኔ ያልገባኝ አንድ ፖሊስ እዛ እንደሄደው ፖሊስ ወይስ በንፋስ እንደሄደው ነው ያልገባኝ። ብዙ ጊዜ ይሄን የሚያቀርቡት
የኦሮሞ ፌዴራሊስት ኮንግረስ አቶ ሙላቱ ገመቹ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግርን ይተቻሉ።
ሶማሌና በኦሮሞ መካከል የሚደረገው ከአሁን በፊት አብሮ ቆይቶ ኖሮ በኢህአዴግ ዘመንም ለአምስት ዓመት ሙሉ በሰላም አብሮ የቆየ ህብረተሰብ አሁን ተነስቶ በዚህ በተወሰነ ጊዜ ውስጥ ተነስቶ በመሀሉ ይህን እንዲህ አይነቱን ነገር የሚፈጥር ህዝብ አይደለም።
መንግስት ዜጎች በሀገራቸው ጉዳይ በነጻነት የሚነጋገሩበትን ሁኔታ መፍጠር እንዳለበት ሰማያዊ ፓርቲ አሳስቧል።
መንግስት የራሱን የበኩሉን ጥረት ማድረግ አለበት። ሰማያዊም ለወጣቶቹም ሀሳባቸውን በውይይት በንግግር መነጋገር እንዳለባቸው ያምናል።
ዓለም አቀፉ የፍልሰት ድርጅት አይኦኤም በኢትዮጵያ ስደተኞች ለአንድ ሳምንት እንዲታወሱ አድርጓል።
ኢትዮጵያ ትንሽ ዳይናሚክሱን ለየት የሚለው ስደተኞችን ተቀባይ ሀገርም ነች። ሁለተኛ ደግሞ ብዙ ሰዎች ደግሞ በህገወጥ መንገድም ከኢትዮጵያ ወጥተው በተለያዩ ሀገሮች ስለሚሄዱ ስደተኞችን አመንጪም ሀገር ነች።
አቶ አለማየሁ ሰይፈ ስላሴ የዓለም አቀፉ የስደት ድርጅት አይኦኤም የህዝብ ግንኙነት ኃላፊ ናቸው። ይዘናቸዋል። በፌስቡክ አት ቪኦኤ አማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዜናዎች ተመልሰን መጥተናል። ትላንት ሰኞ ዩናይትድ ስቴትስ ሰሜን ምዕራባዊዋ ዋሽንግተን ክፍለ ሀገር ውስጥ የተገለበጠው ባቡር በሰዓት 48 ኪሎ ሜትር መጓዝ በሚገባው መስመር ላይ በሰዓት 129 ኪሎ ሜትር ፍጥነት ሲበር እንደነበር የፌዴራሉ መንግስት መርማሪዎች ገልጠዋል።
በኢራን በሚታገዙት የየመን ሁቲ አማጽያን የተተኮሰ ሚሳይል መተናል ስትል ሳውዲ አረቢያ ዛሬ አስታወቀች። ሁቲዎቹ አማጽያን በሚሳይሉ ኢላማ ያደረግነው ሪያድ የሚገኘውን የሳውዲ ንጉስ ሳልማንን ቤተ መንግስት ነው የቤተ መንግስታቸውን ነው ማለታቸውን ሳውዲ አስታውቃለች። የሚሳይል ጥቃቱ በሰው ላይ የደረሰ ጉዳት እንደሌለ የሳውዲ ባለስልጣናት አስታውቀዋል።
በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ይፋ ያደረጉትና ቻይናን የስትራቴጂ ተፎካካሪና ተፈታታኝ አድርጎ ያቀረበውን የብሔራዊ ጸጥታ ስትራቴጂ ሪፖርት ቤጂንግ ውድቅ አድርጋለች። የፕሬዚዳንት ትራምፕ አስተዳደር የብሔራዊ ጸጥታ ስጋቶችና እቅዶች የዘረዘረው ሪፖርት የቻይናና ኮሚኒስት ፓርቲ መሪዎች የሀገራቸውን አምባገነን ስርዓት ለማስፋፋት አእምሯዊ ውጤቶችን ከነ ባለቤቶቹ ለመስረቅና መንግስታዊ ምጣኔ ሀብት ስርዓታቸውን ለማስፋፋት አላማ ይዟል ሲል ወንጅለዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በመደበኛ የማክሰኞ ጋዜጣዊ ጉባኤ ላይ ሲናገሩ ሪፖርቱ ቻይናን የገለጠበት መንገድ ሀቁን ለማጣመም የተደረገ ከንቱ ሙከራ ነው ብለዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን እንምራችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ነን። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ምሽቱ ቀዳሚ ዘገባችን እናልፋለን። ወደ ኦሮሚያ ወስደናል የምሽቱ ቀዳሚ ዘገባችን። በኦሮሚያ ክልል ግድያና የተቃውሞ ሰልፍ በየቀኑ እየተሰማ ነው። በምዕራብ ሐረርጌ ዞን ባህዊ ጉዲና ዳሮ ለቦ ወረዳዎች ውስጥ 29 የኦሮሞ ብሔረሰብ አባላት እንዲሁም 32 የሶማሌ ብሔረሰብ አባላት ህይወት መጥፋቱና በሁለቱ ክልሎችና በመንግስት አካላት መካከል መፋጠጥ መኖሩን የሚያመላክቱ መረጃዎች እየወጡ ነው። የኦሮሚያ ክልል ግጭቱ የተፈጠረው የሶማሌ ልዩ ፖሊስ ድንበሩን አልፎ ገብቶ በጀመረው ጦርነት ነው ሲል፣ የሶማሌ ክልል ደግሞ የጅምላ ጭፍጨፋ ነው ብሎታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም በጅምላ የተፈጸመ ግድያ ነው ብለውታል። በኢትዮጵያ የተቃውሞ እንቅስቃሴ በስፋት መካሄድ ከጀመረባቸው ክልሎች አንዷ ናት ኦሮሚያ። ባለፉት ሁለትና ከዚያ በላይ ዓመታት በክልሉ ግድያና ሞት፣ ግጭት፣ አካል መጉደል፣ ንብረት መውደም፣ መፈናቀል እየተሰማ ነው። ይህን ተከትሎ የመማር ማስተማር ሂደትም ተስተጓጉሏል። የኢኮኖሚ አለመረጋጋትም እየተፈጠረ ነው። ግጭቶቹና አለመረጋጋቶቹ ከአንዱ ወደ ሌላኛው የሚሻገሩ ናቸው። በዚህ ክልል ውስጥ ከሚሰሙና ከሚፈጠሩት ግድያዎች መካከል አንዱ በኦሮሚያ ክልል የሶማሌ ልዩ ፖሊስ ኃይል በድንበር አካባቢዎች እየፈጸመው ነው የሚባለው ግድያ መሆኑን ሲነገር መቆየቱም ይታወሳል። አርብ ጠዋት ታህሳስ 5/2010 ዓ.ም በምዕራብ ሐረርጌ ዞን ሀዊ ጉዲናና ዳሮ ለቦረዳዎችም የተፈጸመው ደግሞ ከዚህ ቀደሞቹ የተለየ መሆኑን የኦሮሚያ ክልል የምዕራብ ሐረርጌ ዞን አቶ አብዱረዛቅ መሐመድ የኮሚኒኬሽን ኃላፊ ናቸው ይናገራሉ። አካባቢዎቹ በየትኛው አቅጣጫ ከተሰማ ክልል ጋር አይዋሰንም ብለዋል። ዛሬ ተጣራ ባሉት መረጃም በእነዚህ ወረዳዎች ውስጥ ቁጥራቸው የበዛ ሰዎች ሞተዋል፣ ቤቶች ተቃጥለዋል፣ ሰዎች ከቀያቸው ተፈናቅለዋል ይላሉ አቶ አብዱረዛቅ።
እነዚህ ሀቢ ጉዲያና ዳር ወደ የሚባሉ ወረዳዎች ሶማሌ ክልል ወይም ደግሞ ክልል አምስት ጋር ድንበር የለንም፣ ጉርብትናም የለንም። ባሌ በዛ በኩል አርሲ ነው፣ በዛ በኩል ምስራቅ ሐረርጌ ነው። ሁለተኛ አሁን እኛ ከሶማሌ ክልል ወይም ደግሞ ከክልል አምስት ጋር ጉርብትና ያለን ሜሶና ወረዳ አካባቢ ነው ያለው። እዛ አካባቢ ያው እንደሚታወቁ በዚሁ በታህሳስ ወር ታህሳስ 2/3 የታጠቀ የሶማሌ ኃይል በሜሶ ወረዳ ኩፋ፣ ሳዋ፣ ቡሪ ሙሉ አካባቢ 6 ሰው ገሎብን 5 ሰው ቆስሏል። ወደ ዶባ ምስራቅ ስራ የምትባለው ቦታ ላይም 1 ሰው ገሎብናል። ይሄ ማለት ጉርብትና ያለብን ቦታ ማለት ነው። ሀዊ ጉዲናና ዳሮ ለቦን በተመለከተ ችግሩ የተፈጠረው ሀዊ ጉዲና ነው። የሶማሌ ተወላጅ ዜጋ ሞት የሚባለው ችግሩ የተፈጠረበት ቦታ ሳይሆን ዳሮ ለቡ ላይ ነው፣ ጋድሎ የምትባል ማለት ነው። አንደኛ ሀዊ ጉዲና ላይ ችግሩ እንዴት ተነሳ የምለው ነገር ማብራራት ያስፈልጋል ማለት ነው። ችግሩ የተነሳው መንስኤው ባናቅም ታዎ እና ኢብሳ የሚባል ሁለቱ ቀበሌ ላይ ነው። አርብ ቀን ከጠዋቱ 3 ሰዓት ላይ የታጠቀ የሶማሌ የታጠቀ ኃይል በሶስት ቦታ ተቀናጅቶ ፕሮግራም እንዳድርጎ ማለት ነው ቶክስ ይከፍታል። ቶክስ ይከፍትና ታቦ የምትባል ቀበሌ ላይ ብዙ ቤቶችን ያቃጥላል፣ ያሳድዳል፣ ሰው ይሰደዳል። እዛ ይብሳ ላይም ይሄን ያህል እንትን ይፈጥርና በዛ አካባቢ የሰው ሞት ቁስል ይፈጣል ማለት ነው። ይሄ ታቦና ይብሳ የምለው ወረዳው የኦሮሚያ ክልል ነው። ኦሮሞች ናቸው የተሰደዱት ማለት ነው። ቶክስ የሶማሌ የታጠቀ ኃይል ነው ማለት ነው። ይሄ የተፈጸመው አርብ ቀን ነው ማለት ነው። ይሄ ሆኖ ሳለ ነው ጋድሎ ላይ ተፈጠረ የሚባለው። እነዚህ አርብ ቀን ላይ የታጠቀ የሶማሌ ኃይል የፈጠረው ችግር ወይም ደግሞ ግድያ ሲፈጥር ከዛ ከሞቱት ውስጥ አንዱ አህመድ ጣህ ነው። አህመድ ጣህ የሚባል እስካሁን ድረስ ያው ጉዳዩ የጠራ ስለሆነ ነው ኮሚቴ ተዋቅሮ ይሞታል። ሲሞት ይሄ ጋድሎ ላይ ይህ ሰው በጥይት ርምታ በአንድ ቦታ ተሰብስበው ያሉትን ሰላማዊ ዜጎች ላይ እርምጃ ይወስዳል ማለት ነው። እርምጃ መውሰዱ ተገቢ ነው ማለት አይደለም፣ ተገቢ አይደለም። አንድም ዜጋ ተገቢ አይደለም። ይህንን በተመለከተ የጋድሎ ህዝብ ከሶማሌ እዛ ውስጥ ከእነሱ ጋር ከምኖሩትም ይሁን ካሉ ሶማሌ ተወላጅ ጋር ሰላማዊ ነው ማለት ነው። የጠላትነት መንፈስ የለውም። ኢቭን ችግሩ ራሱ አልተፈጠረም እዛ። ይሄ ክስተት የተፈጠረው 11 ሰዓት ተኩል በኋላ ነው ማለት ነው። ከዛ በኋላ ችግሩ ከታኦና ከኢብሳ ይዘልና በንጋታው ቅዳሜ ቀን አሁንም በዚሁ በታጠቀ የሶማሌ ኃይል ኤጀር የሚባለው ቦታና ጫጋዳባ የምትባል ቦታ ላይ ግሬቲ ቀበሌ ላይ አሁንም ተኩስ ይካፍታሉ። በዚህ ተኩስ ወደ 29 የሚሆኑ የኦሮሞ ንጹሐን ዜጋዎች ሞቷል። ወደ 17 መሆኑ ቆስሏል። በአጠቃላይ የዛሬን ብጨምር 806 ቤቶች ተቃጥሏል። ወደ 14,000 የሚሆኑ ሰላማዊ የኦሮሞ ተወላጅ ከቤው ከንብረቱ ተፈናቅሎ በአሁኑ ሰዓት በየጢሳው በተለያየ ቦታ ላይ ይኖራል ማለት ነው።
አቶ አብዱረዛቅ አያይዘው በሶማሌ ክልል በተለይ በጂጂጋ ከተማ 600 ሺህ ሰው ከተፈናቀለ በኋላ በተለያየ አካባቢ የሚኖሩ የሶማሌ ተወላጆች ስጋት ስላለባቸው በአንድ ቦታ ላይ ይሰባሰባሉ። ጋዱሉ ቀበሌ ውስጥም የተፈጠረው በአንድ መጠለያ ቦታ ላይ የገጠር ቀበሌ ቀበሌዋ መሰባሰቢያ ቦታ ላይ ባሉበት ነው አደጋው የደረሰባቸው ወይም ግድያው የተፈጸመባቸው ይላሉ።
በቤታቸው በመሬታቸው ባሉበት እየኖሩ በታጠቀ የሶማሌ ኃይል በቀበሌያቸው መጥቶ ተኩስ ከፍቶባቸው በተኩሱ ጉዳት የደረሰባቸው ናቸው ማለት ነው። ጋድሎ የምትባል ቦታ ከተማ አለችም፣ ገጠር ነች። ፖሊስ ጣቢያ የላትም። ቀበሌ ግቢ ነው። አርሶ አደር የቀበሌ ግቢ ነው። አንድ እሱ ነው። ሁለተኛ ችግሩ የተፈጠረው በሶማሌና በኦሮሞ መሀል የተፈጠረ ግጭት ወይም ደግሞ ተኩስ መካከል ሳይሆን በአንድ ግል ተነሳሽነት የተፈጸመ ግድያ ነው ማለት ነው። ስለዚህ ይህንን የኦሮሚያ ክልላዊ መንግስት አውግዟል ማለት ነው። አውግዟል፣ ህዝቡም አውግዟል። የጋሉሉ ህዝብንም አይወክልም፣ የዳውለ ወረዳን ህዝብ አይወክልም፣ ኦሮሞና ኦሮሚያንም አይወክልም ብሎ አውግዟል። ህዝቡም አውግዟል።
በሌላ በኩል በጂጂጋ ዩኒቨርሲቲ የሶማሌ ተወላጅ የሆኑትና በዩኒቨርሲቲው መምህር የሆኑት አቶ ጀማል አሊ ለአሜሪካ ድምጽ እንደተናገሩት ቦታው ምንም አይነት ወሰን የሌለው ልዩ ፖሊስ በዛ ቦታ ላይ ሊኖርም ሊደርስም እንደማይችል ገልጸው እዛ የተፈጸመው የጅምላ ግድያ ነው ሲሉ አውግዘውታል።
ልዩ ፖሊስ እዛ የሄደምኩ ነገር አለ እንዴ? እኔ ያልገባኝ አንድ ልዩ ፖሊስ እዛ ስለሄደው ልዩ ፖሊስ ወይስ በንፋስ እንደሄደው ነው ያልገባኝ። ብዙ ጊዜ ይሄን የሚያቀርቡት
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በትላንትናው ዕለት ለጋዜጠኞች በሰጡት መግለጫ በቦታው የተፈጸመው በተለይ በጋዱሉ ቀበሌ ውስጥ የተፈጸመው የጅምላ ግድያ ነው ብለውታል። ቦታውንም ፖሊስ ጣቢያ ሲሉ ገልጸውታል። ነገር ግን የምዕራብ ሐረርጌ የኮሚኒኬሽን ጉዳዮች ኃላፊ በዛ አካባቢ ምንም አይነት ፖሊስ ጣቢያ የለም ይላሉ። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ሁሉም ነገር የተፈጸመው ጠቅላይ ሚኒስትሩ በሚመሩት ሀገር ውስጥ ነው፣ ለዚህ ደግሞ ኃላፊነቱን መውሰድ ያለበት እርሳቸው የሚመሩት መንግስት ነው ብለዋል። አድማጮች፣ ይህንን ዘገባ በተመለከተ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ቀጣዩ ዘገባ ነው የምናልፈው። መንግስት ዜጎች በሀገራቸው ጉዳይ በነጻነት የሚነጋገሩበትን ሁኔታ መፍጠር እንዳለበት ሰማያዊ ፓርቲ አሳስቧል። ዛሬ በኢትዮጵያ የተከሰተው ሁኔታ የአፈናው መገለጫ ነው ሲሉ የፓርቲው ምክትል ሊቀመንበር ተናግረዋል። ፓርቲው ዛሬ ያወጣውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
ሰማያዊ ፓርቲ ዛሬ የሰጠው መግለጫ በምስራቅና ምዕራብ ሐረርጌ ዞን በተከሰተው ግጭትና በጠፋው የሰው ሕይወት ማዘኑን የገለጸበት ነው። እየተከሰቱ ካሉ ግጭቶች አንጻር መወሰድ አለባቸው ያላቸውን እርምጃዎችም በፓርቲው የብሔራዊ ምክር ቤት አባል አስናቀ ጃንገማ የተነበበው መግለጫ አመልክቷል።
የዜጎቻችን ሕይወት የቀጠፉም ሆነ ምክንያት የሆኑ ሰዎችን አስፈላጊውን መጣራት ተካሂዶ ለፍርድ እንዲቀርቡ፣ ሁለት በከፍተኛ ትምህርት ተቋማት ውስጥ የተፈጠረው መማር ማስተማር ሂደት መስተጓገል በአግባቡ ሁሉንም የሚመለከታቸው አካላት አሳትፎ መፍታት እንዲጀምር፣ ሶስት የስፖርት ማዘውተሪያ ቦታዎች የፍቅር የወንድማማችነት እሴት ማጎልበቻነታቸው እንዳይስቱ መጠየቅ እያንዳንዱ ዜጋ ኃላፊነት እንደሆነ በመገንዘብ ሁሉም አካላት ለዚህ በኃላፊነት ራሳቸውን እንዲያስገዙ ሰማያዊ ፓርቲ እየጠየቀ ዛሬም ኢትዮጵያን የመታደግ በሀገራችን አሳሳቢ ደረጃ ላይ የደረሰውን ቀውስ ለመፍታት ሁሉም የህብረተሰብ ርብርብ እንደሚያስፈልግ እምነቱን ይገልጻል።
የፓርቲው አመራሮች በሰጡት ማብራሪያ እየተከሰቱ ያሉ ግጭቶች በአገሪቱ ካለው የፖለቲካ ሁኔታ ጋር ጭምር እንደሚገናኙ አብራርተዋል። ምክትል ሊቀመንበሩ አቶ ጌታነህ ባልቻ እንደሚያምኑትም ዜጎች ሀሳባቸውን የሚገልጹበት መድረክ አለመኖሩ በከፍተኛ ትምህርት ተቋማትና በሌሎችም አካባቢዎች ግጭቶች እንዲፈጠሩ አስተዋጽኦ አበርክቷል።
ለማስተካከል መንግስት የራሱን የበኩሉን ጥረት ማድረግ አለበት። ሰማያዊም ለወጣቶቹም ሀሳባቸውን በውይይት በንግግር መነጋገር እንዳለባቸው ያምናል። ግን ያ የተመቸ ሁኔታ ስላለ ነው ብለን ግን አንጠብቅም። እነዛ ለመነጋገር የሚያስችል መድረክ ከውጭ ቢኖር ኖሮ ምናልባት አሁን የተከሰተው አይነት ሁኔታ ባልተፈጠረ ነበረ። ሀሳቦቻችን በነጻነት የምንገልጽባቸው መድረኮች ቢኖሩ ኖሮ፣ ጥያቄዎቻችን በነጻነት መግለጽ ማንጸባረቅ የምንችላቸው መድረኮች ቢኖሩ ኖሮ የኳስ ሜዳዎችም የትምህርት ቤት መማሪያ ቦታዎችም ሌሎችንም ጭምር ለዚህ አይነት ሁኔታ መጠቀም ባልቻልን ነበረ። ይሄ የአፈናው መገለጫ ነው። ስለዚህ አሁንም መንግስት መክፈት አለበት። ሰዎች ተነጋግረው ሀሳባቸውን መግለጽ የሚችሉበትን መድረክ ማድረግ አለበት። የታሰሩ የፖለቲካ እስረኞችንም የህሊና ታሳሪዎቹንም መፍታት አለበት።
ከተፈጠረው ችግር መውጣት የሚቻለው በመነጋገር ብቻ እንደሆነ ያብራሩት ደግሞ የፓርቲው የሥራ አስፈጻሚ ኮሚቴ አባል አቶ ሰኢድ ኢብራሂም ናቸው።
እንደ ዜጋ ሰሜውን የሚያሳስበው ያንድም ሰው ህይወት መቀጠፍ እንደሌለበት ነው። ይሄ የሚያሳየን ነገ ሩዋንዳን ላለመሆናችን፣ ነገ የመንን ላለመሆናችን ምንም ዋስትና የለንም። ይህም ስለሚያሳስበን ነው ኢትዮጵያን ማንታደጋት እያል ከምሁራን ጋር ከፖለቲካ አክቲቪስቶች ጋር አሁን በመቀጠል ደግሞ ከሃይማኖት ምሁራን ጋር መነጋገር የምንፈልገው። የምንወጣበት መንገድ በውይይትና በመነጋገር መሆን አለበት ብለን ስናምን ነው። ላለፉት ዓመታት በጠመንጃ የመጣውን አይተናሉላችን። ከዛ ዙሪት ውስጥ መውጣት የምንችለው ዜጎች በሀገራቸው ጉዳይ ያገባናል ብለው ሲነጋገሩ ነው።
የኢትዮጵያ መንግስት ሐሳብን በነጻነት የመግለጽ መብት በአገሪቱ ስላለመከበሩ ከተቃዋሚዎች የሚሰነዘሩ ትችቶችን አይቀበልም። የሰማያዊ ፓርቲ አመራሮች በዚሁ መግለጫ ከጋዜጠኞች ለቀረቡ የተለያዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ትላንት ላይ የዋለው ዓለም አቀፉ የፍልሰት ቀን በኢትዮጵያም ታውሷል። ስደተኞችን በሚመለከቱ ሐሳቦች የተነሱበት ዝግጅቶች ለአንድ ሳምንት ተካሂዷል። በፍልሰት የተሰራች ዓለም ተብሏል ቀኑ ሲከበር በኢትዮጵያ። በኢትዮጵያ የአይኦኤም ወይም የዓለም አቀፉ የስደት ድርጅት የሕዝብ ግንኙነት ኃላፊ የሆኑት አቶ አለማየሁ ሰይፈስላሴ ሁኔታውን በተመለከተ ማብራሪያ ሰጥተውናል። መስታወት አራጋው ናት ያነጋገረቻቸው።
የፍልሰትን አስከፊ ገጽታ የሚያሳዩ በተለያዩ ሀገሮች የተሰሩ ጥናታዊ ፊልሞች ባለፈው ሳምንት በተከታታይ ለእይታ ቀርበው ነበር። Years of Living, This is Not Paradise, Home, Nana የተሰኙት ለእይታ ከቀረቡት ውስጥ ጥቂቶቹ ናቸው።
እንግዲህ የአይኦኤም ቢሮዎች ከ160 በላይ ስለሆኑ ከመቶ በላይ በሚሆኑት ውስጥ የተለያዩ ዝግጅቶች እየተደረጉ ይከበራሉ እና እኛ ሀገር ውስጥ ወይንም ኢትዮጵያ ውስጥ A World Built by Migrants ወይንም በፍልሰት የተሰራች ዓለም በሚል መሪ ቃል ነው ያከበር ነው እና የተለያየ ኢቬንቶች አድርገናል። ባለፈው ሳምንት ውስጥ ዓለም አቀፍ ፊልም ፌስቲቫል ነበረ፣ ግሎባል ማይግሬሽን ፊልም ፌስቲቫል የሚል እና እሱን በአዲስ አበባ ላይ የተመረጡ ፊልሞች አሳይተናል። እኛም ኢትዮጵያ ውስጥ እንግዲህ ትግራይ ላይ ደግሞ የተለያዩ ካምፖች ውስጥ ግሎባል ማይግሬሽን ፊልም ፌስቲቫልን አሳይተናል። ይሄ እንግዲህ የተለያዩ ሀገር ውስጥ ያሉ በስደት ወይንም በፍልሰት ላይ ያሉ ሰዎች ታሪክን የሚያሳዩ ጥናታዊ ፊልሞች ናቸው የታዩበት። ማስተማሪያ የሚሆኑ ግንዛቤ ማስጨበጫ የሚሆኑ ናቸው እነዚህ። በተለያዩ ካምፖችም ውስጥ የተደረገው የማሳየት ስነ ስርዓት ለምንድን ነው? ግንዛቤ ማስጨበጥ ስለሚያስፈልግ ሰከንዳሪ ማይግሬሽን ወይንም ከአንድ ሀገር ተሰደው ሌላ ሀገር ውስጥ ስደተኝነት የሚቆዩ ስደተኞች ገና በደላላ ተወስሰው ወደ ሌላ ህገወጥ ስደት እንዳይዳረጉና ለከፋ እንግልት እንዳይዳረጉ ለመከላከል ነው። ስለዚህ ይህንን ለማድረግ የሚጠቅም ብለን ያሰብነውን ፊልም ፌስቲቫል አዘጋጅተን በዚህ አድርገናል። ይህ ባለፈው ሳምንት ውስጥ ነው የተደረገው። በተጨማሪ ደግሞ በአይኦኤም ቢሮ ውስጥ የተለያዩ አጋር ድርጅቶቻችንን ጋብዘን እና ግንዛቤ ማስጨበጫ ብቻ ሳይሆን ማነቃቂያም እንዲሆን ዓለም አቀፍ የፍልሰትን ቀን በፖየትሪ ወይም በግጥም እና በጃዝ ሙዚቃ፣ በስዕል፣ በመሳሰሉ በስነ ጥበቦች እንዲገለጽ አድርገን ይህንን ቀን አስታውሰን አክብረናል።
በኢትዮጵያ የፍልሰት ቀን መከበር ለየት የሚልበትን ምክንያት አቶ አለማየሁ እንዲህ ይገልጻሉ።
እንግዲህ ኢትዮጵያ ትንሽ ዳይናሚክሱን ለየት የሚለው ስደተኞችን ተቀባይ ሀገርም ነች። ሁለተኛ ደግሞ ብዙ ሰዎች ደግሞ በህገወጥ መንገድም ከኢትዮጵያ ወጥተው በተለያዩ ሀገሮች ስለሚሄዱ ስደተኞችን አመንጪም ሀገር ነች። በዛው ልክ ደግሞ በስደተኞችን በዚህ በኩል አቋርጠው የሚሄዱባትም ስለሆነች እንግሊዘኛው ትራንዚት ሶርስ እና ዴስቲኔሽን የሚለው ወይንም መነሻ መተላለፊያ እና መቆያ የሆነች ነች ለስደተኞች፣ ስደተኛ ብቻ ሳይሆን ለፍልሰት በአጠቃላይ። ስለዚህ በዚህ መሰረት ከፍተኛ የሆነ ስደተኞችን ተቀብላ ከ893,000 በላይ የሆኑ ስደተኞችን እያስተናገደች ነው። እንግዲህ ይህንን መረጃ የሰጠን ዩኤንኤችሲአር ነው እና ከፍተኛ ቁጥር ነው። በአፍሪካ ውስጥ አንደኛው ባይሆን ሁለተኛ ሳይሆን አይቀርም ተብሎ ነው የሚገመተው ይሄ ቁጥር። ስለዚህ ይህን ያህል ስደተኛ እንግዳ አድርጋ ያስተናገደች ነው። ከዚህ ውስጥ ደግሞ እንግዲህ ግማሽ ያህል የሚሆኑት ወይም ግማሽ ያህል የሚጠጉት ሳውዝ ሱዳን ሪፊጂዎች ነው። ከግጭቱ ተከትሎ የመጣ ነው። 2013 መጨረሻ ላይ ጀምሮ የተነሳ ግጭት እስካሁን ድረስ ያው ሳይረግብ ቀጥሎ ብዙ ሰዎችን መፈናቀል ዳርጓል እና አብዛኛው ሰው ከዛ የመጣው በዚህ ምክንያት ነው። ስለዚህ በእነዚህ ምክንያቶች ኢትዮጵያ ስደት የሚለው ቃል በጣም ያገባታል።
ሰዎች ስደት እንዳይገቡ መከልከል ባይቻልም ህገወጥ መንገድን እንዳይከተሉ መረጃን በሰፊው ማዳረስ እንደሚገባ አቶ አለማየሁ በመጨረሻ ገልጸውልናል።
ሰዎችን በህገወጥ መንገድ አትሂዱ የሚለው መልእክት ዞሮ ዞሮ ተቀባይነት ያገኝ ወይንም ከተለያየ ቦታ ያሉ ሰዎች እንደዚህ አይነት አማራጮች እየወሰዱ መሄዳቸው የበለጠ ለአደጋ እንደሚያጋልጣቸው ማስታወስና መጠቆም ይገባናል። አንደኛው ይሄ ነው። በሌላ በኩል ደግሞ ማይግሬሽን ራሱ ደግሞ ለተለያዩ ሀገሮች ብልጽግና፣ የእውቀት፣ የልምድ ልውውጥ የመሳሰሉትን በጎ ጎኖችንም የሚያሳይ መልእክት ማስተላለፍ አለብን። ስለዚህ ሁለቱንም የተለያዩ ሳይቶች የተለያዩ ጎኖችን የማይግሬሽን በሚያሳይ መልኩ ነው ያከበር ነው። ለዛ ነው
አቶ አለማየሁ ሰይፈ ስላሴን ለሰጡን ማብራሪያ እናመሰግናለን። ተከታዩ ዘገባችንም ከዚሁ ከፍልሰትና ስደት ጋር የተያያዘ ይሆናል። ስደት እጣ ፈንታቸው እንዲሆን ለተገደዱና ከቦታ ቦታም በመንከራተት ላይ ለሚገኙ ቁጥራቸው በሚሊዮኖች ለሚሰላ ሕጻናት ደህንነትና ጥበቃ መረጋገጥ ሀገሮች ይበልጥ መትጋት አለባቸው ሲል የተባበሩት መንግስታት ድርጅት የሕጻናት መርጃ ማለትም ዩኒሴፍ ባሰማው ጥሪ አሳስቧል። ሊሳ ሽላይን ከድርጅቱ ዋና መቀመጫ ጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ አሉላ ከበደ ይዞታል።
50 ሚሊዮን ሕጻናት በዓለም ዙሪያ ከቦታ ቦታ በመንቀሳቀስ ላይ ናቸው። ዩኒሴፍ የተሻለ ሕይወት ፍለጋ በፈቃዳቸው ወደ ተለያዩ አካባቢዎች በማቅናት ላይ ካሉ ወላጆቻቸው ጋር በሚያደርጉት ጉዞ ከሞላ ጎደል ደህንነታቸው የተጠበቀ ሕጻናት ቢኖርም እንኳን ሌሎች አያሌ ሚሊዮን ሕጻናት ግን ጉዞው በፈቃዳቸው የሚደረግ ደህንነታቸውም ከእንግልትና ከአደጋ የራቀ አይደለም። እንደ ዩኒሴፍ አመላካች አሃዛዊ መረጃዎችም ለምሳሌ የሚያህል በዓለም ዙሪያ ለሕይወታቸው ከፍተኛ አደጋ በተጋረጠበት የፍልሰት ጉዞ ከቀያቸው ለመነቀል የተገደዱ ሕጻናት ቁጥር 28 ሚሊዮን ይደርሳል። እንዲህ ባለው የመከራ ጉዞ በአብዛኛውም ካለሙበት በሰላም እንደርሳለን የሚል ተስፋ ሰንቀው የተነሱት ስደተኞች ተስፋቸውን በሕገ ወጥ አስተላላፊዎቻቸው ላይ ለማሳደር ይገደዳሉ። እናም ይህ የመከራ ጉዞ ሲነሳ በማገባደድ ላይ ያለነው የአውሮፓውያኑ 2017 ዓ.ም ከሁሉ የከፋና ዘግናኝ ነው ሲሉ የዩኒሴፏ ቃል አቀባይ ሳራ ክሮዌ ያስታውሳሉ።
We've seen some estimated 400 children who have drowned trying to make their way
400 ሕፃናት አውሮፓ ለመግባት በተደረገ ባህር አቋራጭ ጉዞ ሰጥመው ማለፋቸውን መስክረናል። ቁጥራቸው ከ32000 በላይ የሚገመት ሕፃናት ዛሬ በሊቢያ ታግተው ይገኛሉ። ከነኝም ውስጥ ቁጥራቸው ከ11000 በላይ የሚሆኑ ወላጆቻቸው አብራቸው የሉም። ያለ ወላጆች አጃቢነት ብቻቸውን የሚጓዙት አያሌ ሕፃናት እጅግ በበረታው የክረምት ዝናብና ቅዝቃዜ ተራራ ቧጦ በሚደረገው የመከራ ጉዞ ሲማስኑ አስተውለናል። ባህሩን ማቋረጥ ተስኗቸውና ባንዳንድ ደሴቶች ላይ የሚሄዱበት አተው ሲንከራተቱም ተመልክተናል።
ቃል አቀባይዋ አክለውም በዚህ የከፉ ፈተናዎች የተመላ የስደት ጉዞ ላይ ያሉት ሕፃናት አንዳንዴም ከደረሱበት አገር ተይዘው በግድ ወደ መጡበት እንዲመለሱም ይደረጋሉ። የባህር ቀለብ የመሆንና ብሎም ለስር የመዳረግ ዕጣ ጭምር ይጠብቃቸዋል ብለዋል። ጉዞ የሚያደርስባቸው እንግልት ያነሰ ይመስልም በብዙ ሺዎች የሚቆጠሩ ጨቅላ ሕፃናት ለተጨማሪ የመብት ጥሰት፣ የጉልበት ብዝበዛና ባርነት ይጋለጣሉ ያሉት ክሮዊ ይህ ግን መቅረት የሚችል ነው ሲሉም አስረድተዋል። ለእነኚህ ወገኖች ደህንነቱ የተጠበቀ ሕጋዊ አማራጭ መኖሩን ለምሳሌ የሚያህል በተለያዩ ምክንያቶች ከቀያቸው ለመፈናቀል ለሚገደዱ ሕፃናት በሰብአዊ ጉዳዮችና ለትምህርት በሚል የሚሰጡ የጉዞ ቪዛዎች እንዲያገኙ አገሮች ሊወስዷቸው የሚገቡ እርምጃዎች ውስጥ መሆናቸውን አመልክተዋል። በስደት ባሉበትም የሕፃናቱን ደህንነት ለማስጠበቅና እንክብካቤ ያገኙ ዘንድ የሚያግዙ አዎንታዊ እርምጃዎች ያስፈልጋሉ። ከነኚህም ውስጥ በስደት በተጠለሉበት አገር ከስር ይልቅ ሌሎች ማህበረሰብ አቀፍ አማራጮች፣ የጤና አጠባበቅ ጣቢያዎችና የትምህርት ዕድል እንዲያገኙ፣ ፍትህና የከፉ ፈተናዎችን አልፌ የመጣሁበትን የመከራ መንገድ መልሼ እንዳይ ተይዤ በግድ ወደ መጣሁበት እመለስ ይሆን የሚል ስጋት እንዲነሳላቸው የሚያደርጉ እርምጃዎችን ይጨምራል ሲሉ ቃል አቀባይዋ መላ ያሉትን በዝርዝር አስረድተዋል።
አሉላን ለዘገባው እናመሰግናለን። እንግዲህ አድማጮች የምትከታተሉት የጋቢና ቪኦኤ የምሽት ዝግጅታችን ነው። አሁን እዚህ ጋር አንድ ሙዚቃን ጋብዛችሁ እሱ ባለው ይታየው ወይም የሺ ትርታዬ በሚል በቅርቡ ካወጣው አልበም ላይ ትርታዬ የተሰኘውን ዜማን ጋብዛችሁ
የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው።
አዎ እንግዲህ አድማጮቻችን አስተያየት ካላችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም ላይም አስተያየቶቻችሁን ላኩ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ጽዮን ግርማንን
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋክሱ አብሮን ነበር።
ጉዟችሁ የሰመረ ይሁን እያልን በዚህ በጀመር ነው ሙዚቃ ትርታይ እንሰናበታለን።
መልካም ምሽት።
Ooh, ooh, yeah, 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 y